የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። ዛሬ ሐሙስ መስከረም 8 2011 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
አዋሽ ወንዝ አደጋ ሊያደርስ ይችላል በሚል ማስጠንቀቂያ እየተሰጠ ነው።
በተለይ በታችኛው ተፋሰስ በዞን 3 አፋር ውስጥ በአሚባራ፣ ዱለቻ፣ ገላአሎ፣ ገዋኔና አዋሽ ፈንታል የሚባሉት ላይ በኦሮሚያም በኩል እንደዚሁ ምስራቅ ሸዋ አዳማ ፈንታል አርሲ ውስጥ ደግሞ መርቲና ጀጅ ወረዳዎች አካባቢ በወንዝ አካባቢ የሚኖሩ የህብረተሰብ ክፍሎች ጥንቃቄ እንዲያደርጉ ለንብረትም ለሰው ህይወትም ጥንቃቄ እንዲያደርጉ ጠይቃለሁ።
የውሃ የመስኖና የኃይል ሚኒስትር አቶ ስለሺ በቀለ ናቸው። ሙሉ ዘገባውን እንመለስበታለን።
በጎ አድራጊ ወጣቶች በደሴ ከተማ ለሚገኙ ተማሪዎች ስላደረጉት የቁሳቁስ ድጋፍ የተሰናዳ ዝግጅትም አለ።
ለእያንዳንዱ ተማሪ 10 ደብተርና 5 እስክሪብቶ ነው ያደለው። ለ30 ተማሪ ማለት ነው። 5 ዩኒፎርም ሙሉ ዩኒፎርም ነው የተሰጠው።
ከደሴ ወደ ኤርትራ ንጓዝና የተለያዩ ወጣቶችን ቋንቋ ለማስተማር ዝግጅት የጨረሱ ሌሎች ወጣቶችን እናስተዋውቃቸዋለን።
ወደ 10 በሚሆኑ ቋንቋዎች ይህን የተለያየ ትምህርቶች አዘጋጅተናል።
እስከምሽቱ አብራችሁን ከቆያችሁ ብዙ ዝግጅቶች አሉን ታደምጣላችሁ። ፕሮግራሙን በመምራት ጽዮን ግርማና
ኤደን ገረመው አብረናችሁ እንሆናለን። በቅድሚያ ግን
አጫጭር ዜናዎችን እናሰማችሁ።
ከዜናዎቹ ጋር ተመለሰን መተናል። አፍሪካውያን ልጆች በባሰ መልኩ ወደ ኋላ እየቀሩ በመሆናቸው እንደ አውሮፓውያን አቆጣጠር እስከ 2030 ዓመተ ምህረት ባለው ጊዜ ውስጥ ወይም በቀጣይ 11 ዓመታት በዓለም በድህነት ከሚኖሩ ሰዎች ከግማሽ በላይ ይሆናሉ ሲል አንድ አዲስ ዘገባ ጠቁሟል። ይህ ማስጠንቀቂያ የወጣው የ150 ሀገራት መሪዎች በዓለም ደረጃ ያለውን ድህነት ለመቋቋም ስለሚችሉበት መንገድ ለመነጋገር ኒውዮርክ በሚደረገው የተባበሩት መንግስታት ድርጅት የዘላቂ ልማት ጉባኤ ለመዘጋጀት በሚዘጋጁበት ወቅት ነው። ጉባኤው በመጪው ረቡዕ ይጀምራል። የተባበሩት መንግስታት ድርጅት በ17 የዘላቂ ልማት ግቦች ላይ ተስማምቷል። ቀዳሚ ቦታ የያዘው አስከፊ ድህነትን እንደ አውሮፓውያን አቆጣጠር እስከ 2030 ዓመተ ምህረት ባለ ጊዜ ውስጥ ወይም በ11 ዓመታት ውስጥ ማጥፋት የሚለው ነው። ይሁንና ህጻናትን አድን የተባለው ድርጅትና የውጭ ልማት ተቋም ባወጡት ዘገባ መሰረት ዓለም በ2030 ይህንን ግብ አይመታም። የአፍሪካ ልጆችን ከድህነት ለማውጣት ባለም አቀፍ ደረጃ ሲደረግ የቆየው ጥረትም ስኬት አላገኘም። በአቡዳቢ የሚገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርክ ፓምፔዮ ከሳውዲ አረቢያና ከተባበረው የአረብ ኤሚሬት መሪዎች ጋር ከተነጋገሩ በኋላ በቅርቡ በሳውዲ አረቢያ የነዳጅ ዘይት ተቋማት ላይ የተፈጸመውን ጥቃት በተመለከተ ኢራን ተጠያቂ ናት የሚል ሰፊ መግባባት አለ ብለዋል። በሳውዲ አረቢያ የነዳጅ ዘይት ማምረቻ ተቋም ላይ የተፈጸመውን ጥቃት ለመበቀል ኢራንን ለማጥቃት ለሚያስቡት የኢራን የውጭ ጉዳይ ሚኒስትር ሙሐመድ ጃቫድ ዛሪፍ ዛሬ ማስጠንቀቂያ ሰጥተዋል። ዛሪፍ ቢቲም ወይም ቢ ያሉት ቡድን የዩናይትድ ስቴትስ ባለስልጣኖችና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያሉበት ቡድን በኢራን ላይ ጦርነት ለማስነሳት የሚጥር አድርገው አይተውታል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ግጭት እንዲከፍቱ ሊያሞኛቸው እየሞከሩም ነው ብለዋል። ለራሳቸው ሲሉ የሚሹት እንዳይደርስ ቢጸልዩ ይሻላል በማለት ዛሪፍ ዛሬ አስጠንቅቀዋል። በሳውዲ አረቢያ የነዳጅ ዘይት ማምረቻ ተቋም ላይ የተፈጸመው ጥቃት በጊዜያዊ መልክም ቢሆን እለታዊው የነዳጅ ዘይት የማምረት አቅምን በ5.7 ሚሊዮን በርሜል እንዲቀንስ አድርጓል። በደቡባዊ አፍጋኒስታን ዛቡል ክፍለ ሀገር መዲና ቃላች ላይ በሚገኝ አፍጋኒስታን የስለላ አገልግሎት ያለበት ግቢ አጠገብ ላይ ዛሬ በተፈጸመ መኪና ውስጥ የተጠመደ የቦምብ ጥቃት ቢያንስ 15 ሰዎች ሲሞቱ 90 ቆስለዋል። ታሊባን ለጥቃቱ ኃላፊነት ወስዷል። ከሰለባዎቹ አብዛኞቹ በአቅራቢያው በነበረው ሆስፒታል ሊታከሙ የነበሩ ሴቶችና ልጆች ናቸው ሲሉ የክፍለ ሀገሩ አስተዳዳሪ ቃል አቀባይ ጉል ኢስላም ሰያል ጠቁመዋል። ዛቡል በተባለው ሆስፒታል ከሞላ ጎደል ሙሉ በሙሉ በጥቃቱ ወድሟል ብሏል የክፍለ ሀገሩ ባለስልጣኖች። የዛሬው የታሊባን ጥቃት በአፍጋኒስታን ሰላም የማምጣቱ እድል የጠበበ እንዲሆን አድርጓል። በአገሪቱ ፕሬዝዳንታዊ ምርጫ ለማካሄድ ከታቀደበት ጊዜ አንስቶ የታሊባን አማጽያን በምርጫ ማዕከሎች ላይ ጥቃት እንደሚያካሂዱ በመግለጽ ዝተዋል። ስለሆነም ግጭቱ ይባባሳል የሚል እምነት አለ። ከቅርብ ጊዜያት ወዲህ በአፍጋኒስታን ዙሪያ ሲካሄድ በቆየው ጥቃት ምክንያት በዩናይትድ ስቴትስ እና በታሊባን መካከል ሲደረግ የቆየው የሰላም ንግግር ተሰርዟል። አድማጮች፣ ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ ዝግጅቶች ጋር አብራችሁን አምሹ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ኤደን ገረመው እያስተናገድናችሁ እንገኛለን። አሁን ወደ ቀዳሚው የዕለቱ ርዕሳችን እንሻገር።
በአሁን ወቅት የሚጥለው ዝናብ በተለይ የአዋሽ ወንዝ የታችኛውን የአዋሽ ሸለቆ አካባቢዎች አደጋ ሊያደርስበት እንደሚችል ተገለጸ። ነዋሪዎቹ ከፍተኛ ጥንቃቄ እንዲያደርጉም የሀገሪቱ የውሃ የመስኖ የኃይል ሚኒስትር ጥሪ አቅርበዋል። በመጪዎቹ ጥቂት ዓመታት የስንዴ ምርትን በመጨመር ደግሞ መንግስት ከውጭ የሚያስገባውን ስንዴ ለማስቀረት እየተሞከረ እንደሆነ ገልጸዋል። መለስካቸው አመሀ ዝርዝር አለው።
ትላንት የውሃ የመስኖና የኃይል ሚኒስትር ስለሺ በቀለ በጽህፈት ቤታቸው በሰጡት ጋዜጣዊ መግለጫ እንዳስታወቁት በዘንድሮ የክረምት ወቅት ከፍተኛ ዝናብ ጥሏል። ይኸው ከፍ ያለ የዝናብ መጠን ሰሞኑንም እንደሚቀጥል ያስገነዘቡት ዶክተር ኢንጂነር ስለሺ በቀለ በዚህም ምክንያት በአዋሽ ተፋሰስ ውስጥ በሚገኙ ግድቦች በየጊዜው የሚከማቸውን ውሃ መልቀቅ ግዴታ እንደሆነ አስገንዝበዋል። በዚሁ መሠረትም ከላይኛው ቆቃ ግድብ በሰከንድ 300 ሜትር ኪዩብ ውሃ ወደ ወንዙ እየተለቀቀ ነው። በተመሳሳይም ከከሰም ግድብ 150 ሜትር ኪዩብ ውሃ በሰከንድ እየተለቀቀ መሆኑ ታውቋል። ሚኒስትሩ በየሰዓቱ ሁኔታውን መስሪያ ቤቱ እየተከታተለ መሆኑንና በአደጋ ጊዜ ሊደረግ የሚገባውን ዝግጅት ሁሉ እየተከናወነ መሆኑን ገልጸው በአካባቢው ለሚኖረው ሕዝብም ጥሪ አቅርበዋል።
የአዋሽ ወንዝ በተለይ በታችኛው ተፋሰስ ዞን 3 አፋር ውስጥ በአሚባራ፣ ዱለቻ፣ ገላአሎ፣ ገዋኔና አዋሽ ፈንታል የሚባሉት ላይ በኦሮሚያም በኩል እንደዚሁ ምስራቅ ሸዋ አዳማ ፈንታል፣ አርሲ ውስጥ ደግሞ መርቲና ጀጅ ወረዳዎች አካባቢ በወንዝ አካባቢ የሚኖሩ የህብረተሰብ ክፍሎች ጥንቃቄ እንዲያደርጉ ለንብረትም ለሰው ህይወትም ጥንቃቄ እንዲያደርጉ ጠይቃለሁ። ምክንያቱም የውሃው መጠን አልቀነሰም። ወንዞቹ ፕሬዠራይዝድ ናቸው። ሪዘርቫሮቹም ሙሉ ናቸው እና ሙሉ በሙሉ እያስፈላለፈን ካልሄድን ግድቦቹ ላይ አደጋ ሊከሰት ስለሚችል ህብረተሰቡ ተገቢውን ጥንቃቄ እንዲያደርግ አደራ እንላለን።
በሌላ በኩል ሚኒስትሩ ለህብረተሰቡ ንጹህ የመጠጥና ለተለያዩ አገልግሎቶች የሚውሉ ውሃ ለማቅረብ እየተሰራ ስላለው ስራ ማብራሪያ ሰጥተዋል። አጽንኦት ሰጥተው ከዘረዘሯቸው ጉዳዮች አንዱ ደግሞ ለረጅም ጊዜ ባልተቋረጠ ሁኔታ በሀገሪቱ ስለሚታየው የምግብ ምርትና የምግብ ፍላጎት ክፍተት ነው። በሀገሪቱ ውስጥ የሚመረተው የስንዴ መጠን ካለው ፍላጎት አንጻር አነስተኛ በመሆኑ ከውጭ በግዢ ለማምጣት መንግስት ተገዷል። ይህንን ክፍተት ለማጥበብ እየተሰራ ነው ያሉትን ሚኒስትሩ አብራርተዋል።
የስንዴ ምርት የምርት ጋፕ በሀገራችን ያለውን ለመቀነስ እንደሚችል የሚኒስትሮች ግሩፕ በርካታ ስራ ጀምሯል። የውሃ መስኖና ኤነርጂና የግብርና ሚኒስቴር የሚያስተባብሩት በአሁኑ ጊዜ በሀገራችን መስኖ ገብ የሆኑ መሬቶች በተለይም ደግሞ መሬቱ ዝግጁ ሆኖ ወደ ስራ ያልገባ ስፍራን ወደ ምርት ለማስገባት በስፋት እንሰራለን። ይሄም በአዋሽ በዋቢ ሸበሌ እና በጊቤ ኦሞ ላይ ነው። በጣና በለስም እንደዚሁ እና በዛሪማሚ አካባቢ ያሉትንም የደረሱ ቦታዎችን እየተመለከትን ነው። እስካሁን በለየነው መሰረት በዚህ ከጥቅምት ጀምሮ ሊዘራ የሚችል ተጨማሪ ወደ 32000 ሄክታር ተለይቷል። ይህ እንግዲህ ልየታውን ስናጠናቅቅ 50000 ሄክታር ድረስ ሊደርስ ይችላል።
ዶክተር ስለሺ እንዳስረዱት ከሆነ ቀደም ሲል በመስኖ ከሚለሙ መሬቶች በተጨማሪ እጅግ ሰፊ መሬት ላይ ስንዴ መምረት ይቻላል።
የግል ሴክተሩ በጥጥ ምርት ላይ የተሰማራ በጣም ሰፊ የመስኖ ልማት ተጠቅሞ ነው የሚሰራው፣ ወደ 350000 ሄክታር። ያም ጥጡ ከተለቀመ በኋላ ስንዴ ማምረት ይቻላል። ይህንን በማድረግ ዘንድሮ የዘር እጥረት እንኳ ቢያጋጥም በመጪው ዓመት በ2013 ሙሉ በሙሉ ስንዴ ወደ ከውጭ ሀገር የማስገባትን ስራ መለወጥ መሰለለን። ለዚህ በዚህ በጣም ትራንስፎርሜቲቭ የሆነ ስንዴ ማምረት ፕሮግራም ውስጥ የገባ መሆኑን እንደዚሁም ወደ ስራ መግባት የነበረባቸው ስኳር ፕሮጀክቶች የኤነርጂ ፕሮጀክቶች ላይ ያሉ ኤፊሽንሲ ችግሮችንም በተመሳሳይ ደረጃ እያየንና የትራንስፎርሜሽን ስራውን በተገቢ ሁኔታ እየሰራን መሆኑን ለመግለጽ ነው ባጭሩ።
ኢትዮጵያ በአሁኑ ጊዜ እስከ 17 ሚሊዮን ኩንታል ስንዴ ከውጭ በግዢ ታስገባለች። ባለፈው አመት እንኳን ወደ 710 ሚሊዮን ዶላር ስንዴ ለማስገባት ወጪ አውጥታለች። ሚኒስትሩ እንዳስረዱት ይህ ዋጋ በቡና ከሚገኘው የውጭ ምንዛሬ ሊበልጥ ይችላል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች እየተከታተላችሁ ያላችሁት ከአሜሪካ ድምፅ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። ዛሬ በርካታ የኦርቶዶክስ ተዋህዶ ቤተክርስቲያን ምዕመናን ዋሽንግተን ዲሲ ከሚገኘው የኢትዮጵያ ኤምባሲ ፊት ለፊት ተገኝተው ሰላማዊ ሰልፍ አከናውነዋል። ሰልፈኞቹ በቤተክርስቲያኗና በምዕመናን ላይ ደረሰ ያሉትን በደል አሰምተዋል። ለኢትዮጵያ መንግስት ተወካይ አቶ ፍጹም አረጋም ደረሱ የተባሉ በደሎችን እንዲሁም መደረግ ያለባቸውን የእርምት እርምጃዎችን ያዘ ደብዳቤ አቀርበዋል። ሀብታሙ ስዩም በሰልፉ ላይ ከተገኙት መካከል የተወሰኑትን አነጋግሮ ተመልሷል።
ስለ ኢትዮጵያ ያገባታ ባጠናችሁ ሀገር
ጠና ይስጥልኝ። ስሜ አክሊሎ አምሳሉ ባላለው በዲሲ ደብረ ብረት ቅዱስ ሚካኤል ካቴድራል በዘማሪነት ማገለግል አንድ ምዕመን ነኝ። ዛሬ የመጣሁበት ምክንያት እንደ ወንድሞቼ እናቶቼ ሁሉ የቤተክርስቲያን ድምጽ መታፈን የለበትም። በቤተክርስቲያን ላይ የሚደርሰው ጥቃት ተጽኖ ይቁም ለማለት ነው። ይህም ማለት ከቅርብ ጊዜ ወዲህ እየተባባሰ የመጣው በተለይ በኦርቶዶክስ ቤተክርስቲያን ላይ ያነጣጠረው ዘመቻ ቤተክርስቲያን ሰው ለመከፋፈል ለማዳከም የሚካሄድ ዘመቻ መሆኑ ግልጽ ስለሆነ እኛ እስካሁን ዝም ብለናል። ነገር ግን አለን፣ ድምጻችን ይስተማ። ቤተክርስቲያናችን መደፈር የለባትም። ባለውለታ ናት፣ ሀገር ናት። ማንንም አንነካም፣ እኛም አትንኩን ነው። ማንም የራሱን በሃይማኖት መከተል ህገ መንግስቱ በሚፈቅድለት መሰረት ማካሄድ ማራመድ ይችላል። ነገር ግን አልፎ ተርፎ ቤተክርስቲያን እንዲነካ እኛም አንፈቅድም። የማንንም አንነካም፣ እኛም እንድንነካ አንፈልግም። እዚህ ዛሬ መጣ ነው ማንንም ለመስደብ ለመንቀፍ አይደለም፣ ድምጻችንን ለማሰማት ነው።
ስሜ ጸደይ ይባላል። የመጣሁት ከቨርጂኒያ ሐመረኖ ኪዳነ ምሕረት ፍኖተ ህይወት ሰንበት ትምህርት ቤት ነው። እዚህ የመጣንበት ወይም ኢትዮጵያ ኤምባሲ የምንገኝበት ምክንያት አገራችን ላይ እየተደረገ ያለውን በቤተክርስቲያን ላይ የሚደረጉ ያሉትን የተለያዩ ጉዳቶች፣ መቃጠሎች፣ የካህናት መገደል፣ የሰው መሰደድን በመቃወም ነው። አሁንም በኢትዮጵያ ኤምባሲ ተቆመን ምንናገር ያለ ነው። ይሄ ጉዳይ መንግስት አይቶት ችግሩ ሶልቭ እንዲደረግና ካሁን በኋላ እነዚህ መገደሎች፣ ቤተክርስቲያን መቃጠሎች እንዲቆሙ ነው። ከዚህ በፊት ዶክተር አብይ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ሀገር ናት ብለዋል። ሀገር እየተቃጠለ ነው ያለው። ሀገር ከተቃጠለ እኛ ምንኖርበት የለንምና ይሄንን ነገር መንግስት እንዲያቆምልን እርምጃ እንዲወስድልን እንጠይቃለን። አመሰግናለሁ።
ቻችሁ ገንዘባቸውን አውጥተው ያሰሩት ነው። ሌላ ተቃራኒ መጥቶ እነዛን በሚያፈርሱበት ሰዓት ወዴት ነው አቤት የምንለው? መንግስት ካልሰማ፣ መንግስት ደግሞ እነዚህን ሰዎች ማቆም ካልቻለ መንግስት ላይ ሊልም አይችልም።
ስሜ ስንታየው ኪዳኑ ይባላል። ዛሬ በዚህ በኢትዮጵያ ኤምባሲ መጥቼ ሰላማዊ ሰልፍ ላደርግ ያነሳሳኝ በኦርቶዶክስ ቤተክርስቲያን ላይ እየደረሰ ያለው ግፍ፣ የአባቶች መገደል፣ በየአጥቢያ ክርስቲያናትን መቃጠል፣ ያ መንግስት ደግሞ በዚህ ሁኔታ ላይ ምንም አይነት ነገር ምንም መልሳችንን ጥያቄያችንን ሊመልስ ስላልቻለ ዛሬ በኢትዮጵያ ኤምባሲ የቅጥር ግቢ ደጃፍ ላይ ተሰብስበን ስሞታ ለማሰማት ማለትም መንግስት አያውቀውም አይደለም፣ መንግስት ያውቀዋል። የኦርቶዶክስ ተዋህዶ ልጆች ስለ ሃይማኖታችን ዛሬም ሆነ ወደፊትም ዝም እንደማንል እንዲያውቁልንና እስከ ህይወት መስዋዕትነት በሃይማኖታችን የመጣ እንደምንከፍል የኢትዮጵያ መንግስትም እንዲያውቅልን ያንን ለማሳሰብ ስለ
የኢትዮጵያን ህዝብ ሁሉ ይቅርታ ይጠይቁ። ያ ነው የሚያስፈልገው። ይቅርባይነት ሁሉን ያሻግራል። ስለዚህ በዚህ ድምጻችን የምናስማው ሁላችንም መልስ እናገኛለን። ከሰው አይደለም እንጠብቀው ወገኖቼ። አንድ ሆነን በአደባባይ መውጣታችን መልስ የምናገኘው ከእግዚአብሔር ነው።
ወርቶኖት አይማኖታችን አብብ ለብለኒ ኑሬ ለለለ አብብ ለብለኒ ኑሬ ለለለ አብብ
አድማጮች፣ ይህ በዛሬው ዕለት የተደረገው ሰልፍ ዘገባ እስከሚጠናቀቅ ድረስ የምእመናኑ ስሞታ የያዙ ተወካዮች ከኤምባሲው ቅጥር ግቢ እስካሁን ባለመውጣታቸው ምክንያት ከአምባሳደር ፍጹም አረጋ የተሰጣቸው ምላሽ ልናካትት አልቻልንም። የኢትዮጵያ መንግስት በሰልፉ ላይ የሰጠውን ምላሽ እንዳገኘን በነገው ዕለት እናስደምጣቸዋለን። ኤደን ምን ነው ዝም ማለት? ጋቢና ቪኦኤን በየመሃሉ የምታስተዋውቂው አንቺ ነበርሽና
እንግዲህ ለአሁኑ ላንች አስቤ ነበር። አድማጮች እንግዲህ እየተከታተላችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። እስቲ ቀጥታ ዘገባችሁ
ለምንሄድ ወደ ጢሳ አባይ ነው የምናልፈው። ጢሳ አባይ የመንገዱ አካባቢ ላይ ያለው ከፍተኛ ችግር እዛ አካባቢ ላሉ ነዋሪዎች በጣም አስቸጋሪ ሁኔታን እንደፈጠረባቸውና ይህ መንገድም አሁን ሊጠገን መሆኑን ዘጋቢያችን አስቴር ምስጋናው ከቦታው ዘገባ ልካልናለች። ይህንኑ ጉዳይም ለመነጋገር ምክትል ጠቅላይ ሚኒስትር ደመቀ መኮንን ከሌሎች የመንግስት ባለስልጣናት ጋር ዶክተር ደመቀ ከሌሎች የመንግስት ባለስልጣን ጋር በመሆን ወደ ስፍራው አቅንተዋል። የተፈረመ ሰነድም አለ። አስቴር ምስጋናው ዝርዝሩን ታስደምጠናለች።
የጢስ አባይ ፏፏቴ ከባህር ዳር ከተማ በ22 ኪሎ ሜትር ርቀት በባህር ዳር ዙሪያ ጢስ አባይ በተባለ ቀበሌ የሚገኝና የቱሪስት መስህብ ቦታ ነው። ለክልሉ ርዕሰ መዲና አጭር ርቀት ባለውና የቱሪስት መናኸሪያ በሆነው በዚህ ትንሽዬ የገጠር ከተማ የመሰረተ ልማት ባለመስፋፋቱ ባለሀብቶች አይበረክቱበትም፣ ቱሪስቶችም አያድሩበትም ይላሉ የአካባቢው ነዋሪዎች።
ስሜ ቄስ ጠገነው መንግስት እባላለሁ። የመጣሁት ከጢስ አባይ ከተማ ነው። ይሄ መንገድ አስፋልት ባለመሆኑ ከጢስ አባይ ሀብታቸውን ሲያከማቹ ቆይተው ወደ ባህር ዳር ነው የሚመጡት። ምክንያቱም አስፋልት ባለመሆኑ መሰረተ ልማት የላትም። በሁለተኛ ደረጃ አስፋልት ባለመሆኑ ካርታና ፕላን የላትም። ስለዚህ ካርታ ፕላን ወዳለበት የተመቻቸ መንገድ ወዳለበት ነው ማህበረሰቡ ሀብት ካገኘ በኋላ የሚመጣው። ቱሪስቶች ሲመጡ ወደ ቢያምሲ ሲመጡ ወደ ጢስ አባይ ሲመጡም ሆነ ወደ ባህር ዳር ሲመለሱ መንገዱ በጣም አስቀቂ ነው። ክረምት ላይ በተለይ ጎርፍ ያቆማቸዋል። መንገዱ የተስተካከለ አይደለም። በአጠቃላይ ግን ቦታዋ የልማት ቦታ ባለመሆኗ ቱሪስቶች የሚያርፉበት የሚዝናኑበት ሆቴል የለም። የሚያርፉበት ሆቴል በስፋትም ሆነ በቀላሉ የለም። ስለዚህ ሆቴሉ ያለ ባህር ዳር ነው። ከዚያ ማረፍ ሲገባቸው እዚያ ማደር ሲገባቸው ማህበረሰቡ ብዙ ማግኘት የሚገባውን ገቢ አጥቶ ነው የሚኖረው። ስለዚህ ሀብታሞች ወደዚህ ይመጣሉ፣ ድሆች እዚያ ይቀመጣሉ። ግን ያ ሁሉ ቱሪስቱ ከዚያ ቢሆን ቢያርፍ የሚያወጣው ወጪ ባህር ዳር ላይ የሚያወጣው ወጪ ሳበ ላይ ይወጣ ነበር። ደሃ ብዙም አይኖርብንም። ሁለተኛ ፋብሪካዎች ይተከላሉ፣ ባለሀብቶች ይመጣሉ። ከዚህ በኋላ ግን እንደሚመጡ እርግጠኛ ነኝ።
ጨፈንቴ እባላለሁ። ጢስ አባይ ነው ያለሁት። ስንት የአውሮፓ ህዝብ የሚመጣባትን ሀገር ቅድሚያም ከሁሉም ከኢትዮጵያ በፊት ማግኘት የሚገባት ከ52 ዓመተ ምህረት አንስቶ እስካሁን ድረስ ያለ መንገድ እንኖራለን። አሁን ግን የዚህ ደስታ ተካፋይ ሁነን በደስታ ላይ እንገኛለን።
በዚሁ መስመር ባሉ ገጠራማ አካባቢዎች የሚኖሩ አርሶ አደሮችም ምርት አብቃይ ቢሆኑም መንገድ ባለመሰራቱ ምርታቸውን በተፈለገው ጊዜ መሸጥ እንዳልቻሉ ነው የአካባቢው ነዋሪዎች የሚናገሩት።
መንግስቱ አማረ እባላለሁ። የመጣሁት ከገንጅ ነው። እንደሚታወቀው ባህር ዳር ከተማ የተለያዩ ሰብሎችን አትክልትና ፍራፍሬው የምታገኘው ከገንጅ ቀጠና ነው። እንደሚታወቀው ለብዙ ዓመታት መንገዱ የተበላሸ በጣም አዘቅት የወረሰው መንገድ ነበረ። የገንጅ ብቻ አይደለም የተጎደው የመላው አማራ ክልል ነው ማለት ይቻላል። ምክንያቱም አርሶ አደሩ ያመርታል፣ ወተት በዩ፣ ቅቤ በዩ፣ ማር በዩ፣ እንዲሁም ደግሞ አትክልትና ፍራፍሬ፣ ሸንኮራ አገዳ፣ ቲማቲም፣ ቃሪያ ያመርታል። ነገር ግን አቅርቦቱን እንዴት መሸጥ እንደሚችል ትራንስፖርት ላይ ነው የሚቀረው። አምርቶ መሸጥ አይችልም፣ እዚያው ነው የሚበላሸውና የጥቅሙ ተካፋይ አይደለም።
ዛሬ አመሻሹ የፌደራል ምክትል ጠቅላይ ሚኒስትር ደመቀ መኮንንን ጨምሮ የፌደራልና የክልል ባለስልጣናት በተገኙበት ከባህር ዳር ጢስ አባይ የሚወስደውን የ22 ኪሎ ሜትር መንገድ የአስፋልት ስራ የመሰረተ ድንጋይ አስቀምጠዋል። ምክትል ጠቅላይ ሚኒስትር በዚህ ወቅት ያሰሙት ንግግር አካባቢው የቱሪስት መናኸሪያ እንደመሆኑ መጠን የመሰረተ ልማቱ በጥራትና በተያዘለት ጊዜ መጠናቀቅ እንዳለበት ተቆመዋል። ከዚህ ጋር በተያያዘ ዛሬ ከሰዓት በኋላ ምክትል ጠቅላይ ሚኒስትር ደመቀ መኮንንና የፌደራልና የክልል አመራሮች ከባህር ዳር አዲስ አበባ በመጣ የሚወስደውን ዞማ ወንዝ ፈለገ ብርሃን የሚዘልቀውን የአስፋልት ኮንክሪት መንገድ መርቀው ለአገልግሎት ክፍት እንዲሆን አድርገዋል። መንገዱ ከባህር ዳር አዲስ አበባ በደብረ ማርቆስ ለሚወስደው መንገድ አማራጭ ሲሆን በ80 ኪሎ ሜትር ርቀቱን የሚያሳጥር ነው። በመረቃው ወቅት የተናገሩት ምክትል ጠቅላይ ሚኒስትር ደመቀ መኮንን የመንገዱ መከፈት ኢኮኖሚያዊና ማህበራዊ ትስስር ከመፍጠሩ ባለፈ ቀጠናውን የመጪው ዘመን የደረቀ ወደብ ማዕከል ያደርገዋል ነው ያሉት። ከፍተኛ አመራሮቹ ከቢቸና ከተማ ነዋሪዎች ጋር በወቅታዊ ጉዳዮችና ዛሬ በተመረቀው መንገድ ጥራት ላይ መወያየታቸው ተገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። አድማጮች የምትከታተሉት የካቢና ቪኦኤ ዝግጅታችንን ነው። በካቢና ቪኦኤ ዝግጅታችን ላይ አስተያየት ካላችሁ አስተያየታችሁን በተለያየ መንገድ ልታደርሱን ትችላላችሁ። አንደኛው የፌስቡክ ገጻችን ነው @vioeamharic ብላችሁ አስተያየት ብትጽፉ፣ በተለይ ደግሞ #ካቢናቪኦኤ ብላችሁ ብትጨምሩበት ይደርሰናል። እንዲሁም የኢሜል አድራሻችንን horn@gmail.com ላይ ላኩልን፣ አስተያየታችሁን እናስተናግዳለን። በተጨማሪም ደግሞ ስልክ ቁጥራችሁን ካስቀመጣችሁ በወጣቶች ጉዳይ ላይ ያላችሁን አስተያየት ደውለን ጠይቃችኋለን። ተሳተፉ፣ ተነጋገሩ፣ ተከተሉን፣ ተወያዩ። ውይይት ብዙ መፍትሄና ቁም ነገሮችን ይሰጣልና ተነጋገሩ ብለን ጋቢና ላይ እንጋብዛችኋለን። እንግዲህ ተከታዩ ዘገባችን ደግሞ የዘጋቢዎች መስኮት ነው። የዘጋቢዎች መስኮት ለዛሬ ኤደን ወዴት ነው የሚወስደን?
ለዛሬ እንግዲህ ወደ ደሴ ነው የሄድነው። በደሴ ከተማ ለሚገኙ ግለሰቦችና ማህበራት፣ መንግስታዊና መንግስታዊ ያልሆኑ ተቋማት አዲስ አመት ነባሩን የመተባበር እሴት በአዲስ መንፈስ ያደሱበት አመት ሆኗል። ከ10,000 የሚልቁ ድጋፍ የሚያስፈልጋቸው ተማሪዎች 1.5 ሚሊዮን ብር በላይ በሚያወጡ የመማሪያ ቁሳቁሶች ታግዘዋል። ወጣቶች ቀደምቶቻቸውን በእንክብካቤም ጎብኝተዋል። መስፍን አራጌ የተከታዩን ዘገባ አሰናድቷል።
ድጋፉን ያደረጉት በከተማው የሚገኙ በጎ አድራጊ ግለሰቦች፣ ወጣት ማህበራት፣ ከተማ አስተዳደሩ፣ ወሎ ዩኒቨርሲቲን ጨምሮ የተለያዩ ተቋማት ናቸው። መደጋገፍ ማንነታችን ነው። የሌለንን አናመጣም፣ ያለንን ደግሞ አናጣም። መተጋገዝ አብሮን ባይኖር ዛሬ ለበጎነት እጃችን አይዘረጋም ነበር። የስጦታው አይነት ይነስም ይብዛም የድጋፍ አድራጊዎቹ አስተያየት ነው። ይሁን እንጂ የዘንድሮው የተለየ መሆኑን ደግሞ ሳይናገሩ አላለፉም። የድግስ ወጪያቸውን ሳይቀር ደብተርና ስክሪፕቶ ገዝተው በስጦታ ያበረከቱም ነበሩና።
እኔ ሽመልስ ወልደሰማይ ይባላል። ደሴ ነው የምኖረው። ልደት የመጀመሪያ ልጃችን ናት። እንኳን ተወለድሽ ሊሏት የሚፈልጉ ቤተሰቦቻችን፣ ወዳጆቻችን የዛ ቀን ሲመጡ ስጦታ ይዘው ከሚመጡ ወይንም እኛ ደግሞ ድግስ ከምናዘጋጅ፣ ቀኑም የአዲስ አመት ነው፣ የትምህርት መጀመሪያ ወቅት ስለሆነ ለትምህርት ቁሳቁስ የሚሆን ደብተር፣ እስክሪብቶ እና ለዩኒፎርም ማሰሪያ ደግሞ ብር መርዳት እንደሚችሉ ቀድመን በሜሴጅ ላክንላቸው ለቤተሰቦቻችንም ለወዳጆቻችን ነው። በጥሩ ሁኔታ በራሳቸውም ልጆች ይህን እንደሚደግሙና ቶ ደብተር አምጥተዋል። 300 ደብተሮች መጥተዋል። ባለአምሳ ለእያንዳንዱ ተማሪ 10 ደብተርና 5 እስክሪብቶ ነው ያደልነው። ለ30 ተማሪ ማለት ነው። 5 ዩኒፎርም ሙሉ ዩኒፎርም ነው የተሰጠው።
ዘንድሮ በተናጠልም በህብረትም የተደረገው እንቅስቃሴ ታሪካችን ከግጭት በላይ በፍቅር የሚወሳ፣ ተጠላልፎ ከመውደቅ በላይ ተደጋግፎ በመቆም የሚዘከር ትልቅ ቁም ነገር እንዳለው ያመላክታል ይላሉ በደሴ ከተማ የተቋቋመው የመልካም ስራ መረዳጃ ማህበር አባላት።
መስፍን ግርማይ ይባላለሁ። በመልካም ስራ ማህበር ምክትል ሰብሳቢ ነኝ። በአሳለፍነው 3 አመት የደብተርና እስክሪብቶ እና የትምህርት ቁሳቁስ እናደርግ ነበር። በዚህ አመት ለየት የሚለው ምንድነው? 41 ለሚሆኑ ተማሪዎች ነው ድጋፍ ያደረግነው። ለአንድ ተማሪ 1 ደርዘን ደብተር፣ 5 እስክሪብቶ፣ ከየደጋፊዎቻችን ያሰባሰብነውን አልባሳት፣ ጫማና ልብስ እንዲሁም ለዩኒፎርም የሚሆን በእያንዳንዳቸው 400 ብር ድጋፍ አድርገናል። ወደፊት ደግሞ ምግብ የማያገኙትን ምግብ የመመገብ ስራ ተማሪዎችን ላይ በተለይ በቋሚነት ይዘን እነዛ ልጆች ዘላቂ የሆነ ድጋፍ ለማድረግ ከዝግጅት ላይ ነው ያለ። ተጨማሪ ወደ 4,000 የሚሆኑ ችግኞችን በአንድ ሳምንት ተክለናል። ከዛ ባሻገር ቤት ሌላቸው ሰዎች ወደ 5 ቤት በጋራ በመሆን አዲስ ቤት ስራ ላይ ተሳትፈናል። ለሕክምና ወጪ መሸፈን የማይችሉ ድጋፍ በማድረግ አሁን በዚህ አመት እንኳን ወደ 3 የሚሆኑ በህክምና ላይ ያሉ ወገኖቻችንን በእያንዳንዳቸው 3000 ብር በመስጠት እና ትክክለኛ መታከማቸውን በማረጋገጥ ድጋፍ ያደርግበት ሁኔታ አለ። ከዛ ባሻገር እንግዲህ ከገዘኑ ከምንም በላይ ስጦታ የሆነውን የደም ልገሳ ከ30 እስከ 40 የሚሆኑ አባሎች አሉ። በደም ልገሳ ብቻ እና በየ3 ወሩ ፕሮግራም አድርገን በየ3 ወሩ ደም ባንክ ጋር በመተባበር የደም ልገሳ ያደርግበት ሁኔታ አለ።
የዳሴ ከተማ አስተዳደር ትምህርት መምሪያ ኃላፊ አቶ አሽናፊ አለማየሁ በድጋፉ ላይ የተሳተፉትን ሁሉ አመስግነው ድጋፍ ለተደረገላቸው ደግሞ ያደራ መልእክታቸውን አስተላልፈዋል።
ከእናንተ የሚጠበቀው 2 ነገር ብቻ ነው። አንደኛ በትምህርታችሁ ጎብላችሁ ትምህርታችሁን ውጤታማ ዜጋ መሆን፣ ሁለተኛው ውጤታማ ዜጋ መሆን ብቻ አይደለም፣ ለኢትዮጵያውያን የሚመጥን መልካም ስነምግባር ያለው ተማሪ መሆን ይጠበቅባቸዋል።
ከዳውዶ አንደኛ ደረጃ ትምህርት ቤት የመጣው ካሊድ ሳይድ ዘንድሮ 3ኛ ክፍልን የተቀላቀለው ያለፈውን አመት 2 ሴሚስተሮች አንደኛ በመውጣት ነው። ታዳጊው የድጋፉ ተቋዳሽ ሆኗል።
የነበረኝ ውጤት ከፍተኛ ነው። ውጤቴም ደስ ይላል። አሁን የተደረገልኝም ድጋፍ በጣም ደስ ይላል። አሁንም እኔ የማስበው አንደኛ አወጣለሁ ብዬ ነው። ውጤቴም ከፍተኛ በጣም ከፍተኛ አመጣለሁ ብዬ አስባለሁ። ለነሱ ፈጣሪ የበለጠን እንዲሰጣቸው እንተነራለን።
ወይዘሮ ሐዋን ድሪስ ሴት ልጃቸው ህመም ተጫጭኗት አልጋ ላይ ወላለች። የልጃቸውን 2 ልጆች እንጀራ ጋግሮ በመሸጥ የማሳደግ ኃላፊነት የወደቀባቸው እናት ኑሮና ጤና እየተፈታተነኝ ባለበት በዚህ ጊዜ አለንሽ የሚሉ ወገኖችን ማግኘት የመሰለ ምን አለ ሲሉ ይጠይቃሉ።
እኔ አቅም የለኝም፣ እንደምታይ አቋሚያንም እንጀራ ደግሞ ተመጋገር ደከመኝ። አሁን ልብ ድካም ስላለብኝ መጋገሩ አልሆነልኝም። እሳቸው እየተረዱ ነው የሚጠቀሙት። በጣም አመሰግናለሁኝ። በማንኛውም ይህን እንግዳፍ ላደረጉ ሰዎች ሁሉ በሙሉ አመሰግናለሁኝ። ችግሬን ያው እንደምታው ነው። አብረን እንተባበር፣ አብረን እንኖር። ደስታ ለህርግልን።
አዲሱ ዓመት የጥንታይቷን ኢትዮጵያ አዲስ ተስፋዎች በፍቅር የምናነጽበት በበጎነት የምንገነባበት ስለሆነ እንዲህ አይነት መተጋገዞች ተጠናክረው እንዲቀጥሉ ሰጭም ተቀባይም በአጽንኦት ጠይቀዋል። ከትምህርቱ ዘርፍ ባለፈ አቅም የራቃቸው፣ ጤና የሸሻቸው፣ ጉልበት የከዳቸው 4000 የሚልቁ አቅመ ደካሞችን ቤት የመጠገን ስራ መሰራቱን ከከተማ አስተዳደሩ የደረሰን መረጃ ያስረዳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን እናመሰግናለን። አድማጮች፣ አሁን ደግሞ አንዲት ድምጻዊት ሙዚቃ ትጋብዛችኋለች።
እሎብ ይስራዲክ ያለው ቃል በቃስ እንዴት ሆናለው ለክሶብኝ በኔ ከከረመ ለምን ወጃችሁ እንዳትሉኝ ደርሶበት ያየ እስኪ ፈደኝ እሎብኝ እሎብኝ።
ሰላም፣ እንዴት ናችሁ? ድምጻዊ እስራኤል ጌቱ እባላለሁ። ዛሬ በጋቢና ቪኦኤ ሬዲዮ ተገናኝተናል። ሎብኝን ጋብዣችኋለሁ።
ለማጮቻችን ለሰዓቱ ያዝናቸው ለዛሬ ያዝናቸው ፕሮግራሞቻችን እዚህ ላይ ጨረስን።
ራሄል ጌቱን ብዙ ከመናቆራረጣት ደናደሩ እሷ አብራቻት ቆይ።
Radio